ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። እንደምን አመሻችሁ የተከበራችሁ አድማጮች። አርብ መስከረም 2012 ዓ.ም ፕሮግራማችን ይዘን ቀርበናል። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና ቆንጂት ታየነን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የተለያዩ አካላት የጠሩት ሰላማዊ ሰልፍ ለሌላ ጊዜ መተላለፉን አስተባባሪው ኮሚቴ አስታውቋል።
እየጮህን ያለነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም። የእምነት ነጻነት ሰፍኖ ሀገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ ሀገር ስትሆን ለመመልከት ነው።
አቶ ሰይፉ አለማየሁ ከሰልፉ አስተባባሪ አባላት አንዱ ናቸው። በደሴ የተጠራው ሰላማዊ ሰልፍ ግን በተያዘለት ቀጠሮ እንደሚካሄድ በከተማ አስተዳደሩ ቤተክህነትና ምእመኑ የተዋቀረው ኮሚቴ አስታውቋል። የዚህንም ዝርዝር ይዘናል፣ ዜናውን ተከትሎ ይቀርባል። ጋምቤላ ውስጥ በረድኤት ሰራተኞች ላይ የተፈጸመውን ግድያ የዩናይትድ ስቴትስ ኤምባሲ በኢትዮጵያ የዩናይትድ ስቴትስ ኤምባሲ አውግዞታል። ዘገባ አለን። ሌሎችም በርከት ያሉ ቅንብሮች ይኖሩናል። ፕሮግራማችንን ንጉሱ ታምሬ ይመራል። መልካም ምሽት። አሁን በቀጥታ ወደ ምሽቱ የዓለም ዜና እናልፋለን። ዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት አቆይቶት የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለኡክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሀውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንታገን ለኡክራይን ወታደራዊ ኃይል እንዲሰጥ፣ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። የዩናይትድ ስቴትስ የውጭ ጉዳይ መከላከያ ሚኒስቴሮች ለኡክራይን ማቅረብ ያለባቸውን ወታደራዊና የደህንነት እርዳታ በመስጠት ሂደት ላይ መሆናቸውን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል።
ለዩናይትድ ስቴትስ ፕሬዝደንትነት ለመወዳደር በሚያካሂዱት ዘመቻ ቀዳሚ ቦታ ላይ ያሉት ወይም እየመሩ ያሉት 10 ተወዳዳሪዎች ትናንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፐብሊካኑን ፕሬዝደንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቢ ሕግ የነበሩት የካሊፎርኒያዋ ሴኔተር ካሚላ ሃሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ ሲሉ ነቅፈዋል። በሁለት ዓመታት ተኩል የፕሬዝደንትነት ጊዜያቸው ወቅት 12,000 የሚሆኑ ውሸቶች ተናግረዋል ብለዋቸዋል ሴኔተር ካሚላ ሃሪስ። ከሶስት ዓመታት በፊት ያካሄዱት የምርጫ ዘመቻቸው ከሩሲያ ጋር ግንኙነት ይኖረው እንደሆነ ለማጣራት የተደረገውን የምርመራ ሂደት ለማሰናከል በመሞከር ተግባር ያልተከሰሱት ስልጣን ላይ ያለ ፕሬዝደንት አይከሰስም የሚል የፍርድ ሚኒስቴር ፖሊሲ ስላለ ነው ብለዋል ሴኔተሯ። አያይዘውም የአሜሪካ ሕዝብ ክፉኛ መሮታል ብለዋል። ቴክሳስ ክፍለ ግዛትን ወክለው የምክር ቤት አባል የነበሩት ቤቶ ኦሮርክ በበኩላቸው ኤልፓሶ በተባለችው የክፍለ ግዛቷ ከተማ አንድ ሰው ባለፈው ነሐሴ ወር ላይ የሜክሲኮ ተወላጆችን ኢላማ በማድረግ 22 ሰዎችን የገደለው በፕሬዝደንታችን ተነሳስቶ ነው ብለዋል። የሚኒሶታ ሴኔተር ኤሚ ክሎባቸር ደግሞ ትራምፕ ከመምራት ይልቅ መዋሸት ይቀናቸዋል ብለዋል። በውድድሩ ቀዳሚ ቦታ የያዙት የቀድሞው ምክትል ፕሬዚደንት ጆ ባይደን ሴኔተሮች ኤሊዛቤት ዋረን እና በርኒ ሳንደርስም በፕሬዚደንት ትራምፕ ላይ የሰላ ነቀፌታ አሰምተዋል።
የአየር ንብረት ለውጥ አክቲቪስቶች የለንደኑ ሂትሮ አይሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰዋል በአይሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፍ አይሮፕላን ማረፊያው ዛሬ ክፍት ሆኖ ውሏል። አክቲቪስቶቹ ከሂትሮ አይሮፕላን ማረፊያ በአምስት ኪሎ ሜትሮች ርቀት ድሮኖችን ለማብረር አቅደው ነበር። ዓላማቸው የብሪታንያ መንግስት የካርቦን ልቀትን ለመቀነስ በርትቶ እንዲሰራ ግፊት ለማድረግ ነው። ይሁንና የድሮን በረራው ተሰናክሎ አይሮፕላን ማረፊያው መደበኛ ስራውን እንደቀጠለ ሮይተርስ የዜና አገልግሎት ዘግቧል። የአክቲቪስቶቹ ቡድን በገለጸው መሰረት አይሮፕላን ማረፊያው የመጀመሪያዎቹን የድሮን በረራን ለማሰናከል የበረራ መስመር ምልክቶችን የማፈን እርምጃ ወሰደ። በአይሮፕላን ማረፊያው ላይ ከተሞከረው የተቃውሞ ተግባር ጋር በተያያዘ 2 ሰዎች ዛሬ ተይዘዋል። ትላንት ደግሞ 5 አስረዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ፕሮግራም ነው። የአፍጋኒስታንን የእርቅ ሂደት በሚመለከት ልዩ የዩናይትድ ስቴትስ ተወካዩ ዛልሜይ ሃሊልዛድ በመጪው ሳምንት ሐሙስ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ፊት ቀርበው ገለጻ እንዲያደርጉ የኮሚቴው ሊቀመንበር ኤሊየት ኤንግል መጥሪያ አቅርበውላቸዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሃሊልዛድ በውጭ ጉዳይ ኮሚቴው ፊት ቀርበው መግለጫ እንዳይሰጡ ከልክለዋል ሲሉ ዲሞክራቱ የኮሚቴው ሊቀመንበር ትናንትና ነቅፈዋል። የአፍጋኒስታንን የሰላም ሂደት አስመልክቶ ልዩ ልዑክ ለውጭ ጉዳይ ኮሚቴው እንዲያብራሩ በተደጋጋሚ ቢጠየቅም የውጭ ጉዳይ ሚኒስትሩ ችላ ብለዋል ሲሉ ኤንግል ነቅፈዋቸዋል። አፍጋኒስታን ውስጥ ከ2000 በላይ አሜሪካውያን ወታደሮች ሞተዋል። ይህ አስተዳደር ስለ ሰላም ሂደቱ ምክር ቤቱንና የአሜሪካን ሕዝብ ባለማሳወቁ ትዕግስቴ አልቋል ብለዋል ኤንግል።
በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ዋይት ሃውስ ቤተ መንግስት አጠገብ የስለላ መሳሪያ ተክላለች የሚለውን ወሬ ፍጹም ፈጠራ ነው በማለት አስተባብለዋል። ዋሽንግተን ያለው የእስራኤል ኤምባሲ ቃል አቀባይ ኢላድ ስትሮይ ማየም በበኩላቸው ፖለቲኮ በተባለው ዋሽንግተን ያለ ድረገጽ ያወጣውን ወሬ በማስተባበል እስራኤል በዩናይትድ ስቴትስ ላይ የስለላ እንቅስቃሴ አታካሄድም በቃ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ከእስራኤላውያን ጋር የተስማሙ ይመስላል። ዋይት ሃውስ ቤተ መንግስት ላይ ሆነው ለጋዜጠኞች በሰጡት መግለጫ እስራኤል በዋይት ሃውስ ቤተ መንግስት አካባቢ የስለላ መሳሪያ የምትተክል አይመስለኝም ብለዋል። ፖለቲኮ የተባለው ድረገጽ ትላንት ሐሙስ በዘገበው መሰረት የዩናይትድ ስቴትስ መንግስት በዋይት ሃውስና በመዲናይቱ ዋሽንግተን ዲሲ ባሉት ቁልፍ ቦታዎች ላይ የተገኙትን የስለላ መሳሪያዎችን የተከለችው እስራኤል ናት የሚል እምነት አለው። እስራኤል የዩናይትድ ስቴትስ የቅርብ ወዳጅ መሆኗ የሚታወቅ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። መስከረም 2012 በድጋሚ ለአዲሱ ዓመት እንኳን አደረሳችሁ እንላለን። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። ዝግጅታችንን በአህዱ ሬዲዮ 94.3 ላይም ባላችሁበት ማድመጥ ትችላላችሁ። የምናስተናግዳችሁ ቆንጂት ታዬና
አዳነች ፍስሐዬን። ለሁለተኛው አጋማሽ ዘገባዎቻችን ያደረሱን የአዲስ ዓመት ቅንብሮችን ይዘናል።
አሁን በቀጥታ ወደ ምሽቱ አብይ ርዕስ ይሆናል የምንዘልቀው። የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን የአዲስ አበባ ሀገረ ስብከት የተለያዩ አካላት መስከረም 4 ቀን በአዲስ አበባ ከተማ ለማካሄድ የጠሩትን ሰላማዊ ሰልፍ ለሌላ ጊዜ ማስተላለፋቸውን አስተባባሪው ኮሚቴ አስታውቋል። አስተባባሪው ኮሚቴ በሰጠው መግለጫ የሰልፉ ዓላማ በኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየተፈጸመ የሚገኘውን ጥቃት ማስቆም ቢሆንም በእምነቱ ጥቃት ለሚደርስበት ሁሉ እንደሆነም የኮሚቴው መግለጫ ይናገራል። መለስካቸው አምሃ ዝርዝሩን ይዟል።
የሰላማዊ ሰልፍ አስተባባሪ ኮሚቴ ዛሬ ምሽት በሰጠው መግለጫ እንዳተተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያን እንደ ሀገር ከገነቧት የተለያዩ አካላት አንዷ ናት። እንዲያውም የሀገሪቱን ታሪክ ከቤተክርስቲያኒቱ ታሪክ ለይቶ ማየት በእጅጉ አስቸጋሪ እንደሆነም በጽሑፍ የተነበበው መግለጫ ያስረዳል። ለሀገሪቱ የተለያዩ የባህልና የእውቀት ዘርፎች ቤተ ክርስቲያኒቱ ያደረገችውን አስተዋጽኦም ይዘረዝራል። በአሁኑ ጊዜ ይህ ሁሉ ተረስቶ እንዲያውም በቤተ ክርስቲያኒቱ ላይ በሕይወትና በንብረት ከፍተኛ ጉዳትና ስቃይ ያስከተሉ አያሌ ጥቃቶች የተፈጸሙ መሆናቸውን ይገልጻል። የኮሚቴው መግለጫ ይህንን በሰላማዊ ሰልፍ ለመቃወም ለመስከረም 4 ቀን ቀጠሮ ይዞ የነበረ ቢሆንም ከጠቅላይ ሚኒስትሩ ጀምሮ ከተለያዩ የፌዴራልና የክልል የመንግስት አካላት ጋር ያደረገው ውይይት የሰላማዊ ሰልፉን ቀን ወደፊት ለመፍታት እንዳስወሰነው ተናግሯል። አቶ ሰይፉ አለማየሁ
በብዙዎቹ ውስጥ ያለው የመንግስት አካላት ቃል ከመግባት የዘለለ ርምጃ ላይወስዱ ይችላሉ የሚለው ስጋት እኛም ውስጥ ስላለ ከላይ ያልናቸውን ጥያቄዎቻችንን በቅድመ ሁኔታ ጭምር አቅርበን እስክንወያይና የሚመጣውን ተግባራዊ ለውጥ ለመመልከት እስክንበቃ ድረስ ለመስከረም 4 ቀን 2011 ዓ.ም ተመረተ የጠራነው ሰላማዊ ሰልፍ በሁለት ወራት በመገፋት የተገባልን ቃል የማይተገበር ከሆነ አሊያም የሚያረካ ካልሆነ ለጥቅምት 30 ቀን 2012 ዓ.ም ተመረተ ሰላማዊ ሰልፉን በሰፊው የምናደርግ መሆኑን እንገልጻለን።
መግለጫው አክሎ አገሪቱ አንዳንዱ የፈለገውን ከህግ የተጻረረ ተግባር በተለይ በኦርቶዶክሳውያን ላይ እየፈጸመ ያላንዳሽ ጠያቂ የሚኖርባት ሌላው ደግሞ ስለ ሀገርና ስለ አንድነት በሚወስደው ኃላፊነት የተመላበት አካሄድ እየተገፋ ከሌሎች ጋር ሲገነባት በኖረው አገር ላይ ባይተዋር ሆኖ የሚሳደድባት አገር መሆኗ ተቋጭቶ በቤተክርስቲያን ላይ እጁን ያነሳ ሁሉ የሚጠየቅባት የቀሰረባት ሁሉ የሚሰበሰብበት ለፍትህ የሚተጋ መንግስት ያለባት አገር ስትሆን መመልከት ህልማችን ነው ብሏል። የኮሚቴው መግለጫ አክሎም የእንቅስቃሴውን ዓላማ ያስረዳል።
እየጮህን ያለነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም። የእምነት ነጻነት ሰፍኖ ሀገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ ሀገር ስትሆን ለመመልከት ነው። ይህ እስኪሆን ድረስ ከራሳችን እምነት ተከታዮች ጎን ብቻ ሳይሆን በእምነታቸው የተነሳ ከሚገፉት ጎን ሁሉ በማስመሰል መንፈስ ሳይሆን ከአያት ቅድማያቶቻችን በወረስነው ለፍትህ የመወገን መንፈስ አብረን እንቆማለን። ለዚህ ነው ጉዟችን ኦርቶዶክስን ብቻ ሳይሆን አገርን ጭምር ለመታደግ የታለመ ነው የምንለው።
የአስተባባሪ ኮሚቴው ጋዜጠኞች ለቀረቡ የተለያዩ ጥያቄዎች መልስ ሰጥቷል። የታቀደው ሰልፍ ከኦሮሚያ ቤተ ክህነት ጥያቄ ጋር ግንኙነት እንዳለው፣ ከኮሚቴው አባላት መካከል ለእስር የተዳረገ እንደሌለና ኮሚቴው ይህንን ከፌስቡክ እንደተመለከተው ተገልጿል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አሁንም በዚህ ጉዳይ ላይ እንቆያለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያንዣበበውን አደጋ መንግስት ትኩረት ያደርግበት ይገባል የሚል መሪ ሐሳብ የያዘ ሰላማዊ ሰልፍ እሁድ መስከረም 4 2012 ዓ.ም በደሴ ከተማ እንደሚካሄድ በከተማ አስተዳደሩ ቤተክህነትና ምእመኑ የተዋቀረው ኮሚቴ ዛሬ ማምሻውን በጠራው ጋዜጣዊ መግለጫ አስታውቋል። ሰልፉ መንግስት ተገቢውን ትኩረት ለቤተክርስቲያኗ እንዲሰጥ ታስቦ መዘጋጀቱን የሚያስረዳው መግለጫ ሌሎች የፖለቲካ ዓላማ ያላቸው አካላት ሰልፉን የድብቅ አጀንዳቸው ማንጸባረቂያ እንዳያደርጉት ኮሚቴው ለህዝበ ምእመናኑ ጥሪ ማስተላለፉን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ዝርዝር ዘገባ አድርሶናል።
በክርስቲያኗ እየደረሰባት ላለው በደል፣ በእምነቱ ተከታዮችና ሃይማኖት አባቶች ላይ ለሚስተዋለው ግድያና መሳደድ፣ በእምነት ተቋማት ላይ ለሚታየው ውድመት መንግስት ከለላ እንዲሰጥ የተጠራ ሰልፍ ነው ይላሉ የአስተባባሪ ኮሚቴው ሰብሳቢ መምህር አባ ኪዳነ ማርያም አረጋ።
የምናካሂደው ሰልፍ ፍጹም ሰላማዊ ሆኖ እንዲጠናቀቅና የምንፈልገው መልእክት ለሚመለከተው አካል ለማስተላለፍ ያስችል ዘንድ በሰልፉ ላይ የሰልፍ አስተባባሪው ካዘጋጀው መልእክት ውጪ ቲሸርት፣ ባነርና ሌሎች መፈክሮችን ይዞ መገኘት የማይቻል መሆኑን አውቃችሁ የምናሰማቸው መፈክሮች በአስተባባሪ ኮሚቴ በተዘጋጀው መሰረት በጋራ ድምጻችንን እንድናሰማ እያሳሰብን፣ ከዚህ ውጪ ግን የማንንም የፖለቲካ አመለካከት መደገፍም ሆነ ተቃውሞ ይዞ መገኘት የማይቻል መሆኑን በአጽንኦት እናሳስባለን።
ይህን ሰልፍ ለሌላ ፖለቲካ ጥቅም ለማዋል የሚፈልጉ አካላት ካሉ ከድርጊታቸው እንዲታቀቡም ጥሪ አስተላልፈዋል መምህሩ።
የሰልፉ ዓላማው በኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየደረሰ ያለውን ግፍና ግድያ እንደዚህ የቤተ ክርስቲያንም ላይ ያለው ቃጠሎ ይቆም ዘንድ ነው። በዚህ ሰልፍ ላይ ፖለቲካዊ አጀንዳ ያላቸው ሰዎች ያንን ምናልባት በዛ አጋጣሚ እናንጸባርቃለን ብለው የሚያስቡ ካሉ ይሄ የኦርቶዶክስ ተዋህዶ እምነት ተከታዮች ብቻ የሆነ ሰላማዊ ሰልፍ ነው። ሌሎች በወንድማማችነት ያሉ ሌላ እምነት ተከታዮችም አሉ። ይሄንን እንደግፋለን መውጣት አለብን ብለው የሚያስቡ ከሆነ በሌላ ጊዜ እነሱም ተቋማዊ በሆነ አካዳቸው ጠይቀው የወንድማቾችን ድምጽ የኛ ድምጽ ነው ጮህታችን የኛ ጮህት ነው ብለው መውጣት ይችላሉ። አሁን ላይ ግን ለአጠቃላይ ላለው ጸጥታ ጉዳይ ለቁጥጥር ስለማይመቸን በዚህ ሰልፍ ላይ አሁን ባለው ሁኔታ ላይ የቤተ ክርስቲያኗ ልጆችና የእምነቱ ተከታዮችን ብቻ ነው ለቁጥጥሩ ስንል ነው እንጂ ወንድማማችነታችንን የሚለያይ አይደለም። ይሄ አብሮነትን የሚለያይ አይደለም።
ሰልፉን ለማካሄድ ለመንግስት ቀደም ብለው ደብዳቤ ማስገባታቸውን የሚገልጹት ደግሞ የአስተባባሪ ኮሚቴው ባልደረባ አቶ ቴዎድሮስ ኃይሉ ናቸው። ሰልፉም ላይ ለመሳተፍ የእድሜ ገደብ መውጣቱን አስረድተዋል።
አብይ ኮሚቴው ከሀገረ ስብከቱና ከወረዳ ቤተ ክህነቱ ጋር በመመካከር ደብዳቤ አስገብቷል ለመንግስት። እስካሁን በነበረን የተለያዩ ኮሚቴዎችና ከማህበረ ካህናት ከማህበረ ምዕመናን ጋር ባለው ውይይቶች ላይ ከ18 ዓመት በታች ሰልፉ ላይ እንዳይሳተፉ አድርገናል።
የደሴ ከተማ አስተዳደር ቤተ ክህነት ጽህፈት ቤት በቁጥር 472 እዝባር 2011 ጳጉሜ 1 2011 ሰላማዊ ሰልፉን ለማድረግ በደብዳቤ ከተማ አስተዳደሩን ጠይቋል። የደሴ ከተማ አስተዳደር በጉዳዩ ላይ ተጠይቆ ጉዳዩን እየተወያየንበት ስለሆነ ውሳኔያችንን እናሳውቃለን ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስናራገን ከደሴ መለስካቸው አምሃ ከአዲስ አበባ ላደረሱን ዘገባዎች እናመሰግናለን። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። ጋምቤላ ክልል ውስጥ ሁለት የረዴት ሰራተኞች የተገደሉበትን ከአንድ ሳምንት በፊት የተፈጸመውን ጥቃት በኢትዮጵያ የአሜሪካ ኤምባሲ አውግዞታል። ጥቃቱን የፈጸሙትን ግለሰቦችም መንግስት በቁጥጥር ስር አውሎ ሕግ ፊት እንዲያቀርባቸውም ጠይቋል። መንግስት ለሰብአዊ አገልግሎቶች ሰራተኞች ጥበቃ እንዲያደርግም ኤምባሲው አሳስቧል። በሌላ በኩል ጥቃቱ የተፈጸመው የየትኛውም ታጣቂ ቡድን አባል ባልሆኑ ግለሰቦች መሆኑን ያስታወቀው የጋምቤላ ክልል መንግስት አራት ተጠርጣሪዎችን መያዙን አስታውቋል። እስክንድር ፍሬው ተጨማሪ አለው።
የዛሬው የአሜሪካ ኤምባሲ መግለጫ መነሻ ከአንድ ሳምንት በፊት ነሐሴ 30 2011 በጋምቤላ ክልል የተፈጸመው ጥቃት ነው። ባለፈው ሐሙስ በተፈጸመው በዚያ ጥቃት አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ድርጅት ሰራተኞች የሆኑ ሁለት ኢትዮጵያውያን መገደላቸው ተገልጿል። የደቡብ ሱዳን ስደተኞች ወደ ተጠለሉበት ኑኒል ካምፕ በመጓዝ ላይ እንዳሉም ነው ሁለቱ የእርዳታ ሰራተኞች በታጣቂዎች በተፈጸመ ጥቃት የተገደሉት። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ ጥቃቱን አውግዟል። በስልክ ያነጋገርኳቸው አዲሱ የአሜሪካ ኤምባሲ ቃል አቀባይ by John Ice የመግለጫውን ይዘት አብራርተዋል።
These two individuals were here, they're working to help everyone in Ethiopia and refugees in Ethiopia into life, and it's a tragedy whenever an attack like this takes place, and we strongly condemn it in the most clear terms.
እነዚህ ሁለት ሰዎች እየሰሩ የነበሩት ኢትዮጵያ ውስጥ የሚገኙ ስደተኞችን ጨምሮ ሁሉንም ለመርዳት ነው። እንዲህ አይነት አደጋ ሲጣል ሁልጊዜም ያሳዝናል። ጥቃቱን ግልጽ በሆነና እጅግ በብርቱ ቃላት እናወግዛለን። ባለስልጣናቱም ተጠያቂ ግለሰቦችን በቁጥጥር ስር አውለው ፍርድ ፊት እንዲያቀርቡ ጥሪ እናሰማለን።
ጥቃቱን በማውገዝ ሌሎች ድምጾችን እየተቀላቀለና ያሉት ቃል አቀባዩ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ሰሞኑን ያወጣውን መግለጫ በመሳሌነት ጠቅሰዋል። በመግለጫውና በቃል አቀባዩ አስተያየት ለመንግስት የቀረበው ጥሪም ሰሞኑን በተባበሩት መንግስታት የኢትዮጵያ ቢሮ የተንጸባረቀውን ሐሳብ ያጠናከረ ነው።
እነዚህ የሰብአዊ እርዳታ ሰራተኞች ስራው ምን እንደሆነ የሚያሳይ ግልጽ ምልክት በተደረገበት ተሽከርካሪ ውስጥ ነበሩ። በድጋሚ ተስፋችን ኢትዮጵያ ውስጥ በሰብአዊ ረድኤት ስራ ላይ የተሰማሩ ሁሉ የመንግስት ሙሉ ከለላ እንደሚኖራቸውና ስራቸውን ያለ ስጋት ማከናወን እንዲችሉ ነው።
የጋምቤላ ብሔራዊ ክልላዊ መንግስት ዘግይቶም ቢሆን በተፈጠረው ጥቃት ዙሪያ አስተያየት ሰጥቷል። ጥቃቱን ተከትሎ አስፈላጊው እርምጃ እየተወሰደ መሆኑን ነው የክልሉ መንግስት ቃል አቀባይ ኦዶል አጓ በስልክ የገለጹልኝ።
እንዳልከውም በአሙስለት የተፈጸመው ግድያ
የዛሬ ሳምንት ማለት ነው።
ክልሉ መንግስት ያሳዘነውና ድርጊቱም አስነዋሪ በሰላማዊ ሰው ልጅ ፎቶ ላይ የማይፈጸም መሆኑን ኮንነዋል። ይህ ድርጊት የፈጸሙ ግለሰቦችም ላይም ክልሉ መንግስት አፋጣኝ እርምጃ በመውሰድ አራት ተጠርጣሪዎችን በቁጥጥር ስር አውሏቸዋል እና ይህ መረጃ ከተሰበሰበ በኋላ ደግሞ ህጋዊ እርምጃ ይወስድባቸዋል።
አራቱ ተጠርጣሪዎች በግለሰብ ደረጃ በግል ነው ይሄንን ጥቃት የፈጸሙት? ታጥቆ የሚንቀሳቀስ ቡድን አለ በአካባቢው? ምንድነው እስካሁን ያላችሁ መረጃ?
እነዚህ ዝም ብለው በግለሰብ ደረጃ የሚንቀሳቀሱ ናቸው እንጂ ታጥቆ ድርጅቶች አይደሉም።
ለምን ጥቃቱን ፈጸሙት? መረጃው ካላችሁ እናንተስ ከመታወቁት ድረስ ለምን ይሄን አደረጉ? እንግዲህ የተባበሩት መንግስታት ድርጅት እንዳሳወቀው አቶ ኦዶል የርዳታ መኪናዎች ስለመሆናቸው በቂ ምልክት የተደረገባቸው ናቸው። ጥቃቱ የተፈጸመበት መኪና ማለቴ ነው።
እንግዲህ ጥቃቱን የፈጸሙበት ምክንያት በዝርዝር ወደፊት የሚታወቅ ይሆናል። እንግዲህ ቁጥጥር ስር ውለዋል። ለምን ጥቃቱ አደረሱ የሚለውን ደግሞ ህጋዊ አካላት ደግሞ ዝርዝር የምርመራ ስራ ካካሄዱ በኋላ ለምን እንደፈጸሙ የሚደረስበት ይሆናል።
መቼ ነው በቁጥጥር ስር የዋሉት ሰዎቹ አቶ ኦዶል?
ትናንትና ወዲያ ጀምሮ ነው ቁጥጥር ስር የዋሉት አራቱ።
ከአንድ ሳምንት በፊት የተፈጸመውን ጥቃት ተከትሎ በተባበሩት መንግስታት ስር ያሉና ሌሎች ዓለም አቀፍ የእርዳታ ድርጅቶች በጋምቤላ የሚያደርጉትን እንቅስቃሴ ማቋረጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ከአዲስ አበባ እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ደቡብ ክልል ይሆናል የምናመራው። በደቡብ ክልል የተከሰቱትን ግጭቶች ተከትሎ በአካባቢው የነገሰው የፖለቲካ ውጥረት ለክልሉ የኢኮኖሚና ማህበራዊ ቀውስ መንስኤ መሆኑ ይታመናል። ለመሆኑ ከፍተኛ ጉዳት ያደረሱት ያለፈው ዓመት ምስቅልቅሎች በክልሉ ሕዝብ ዓይን እንደምን ይታያሉ? 2012 አዲሱ ዓመት በነዋሪው ህዝብ ልቦና ያሳደረውስ ተስፋ? በሌላ በኩል የክልሉን ሰላም ለማረጋገጥ የህዝቡን አብሮነት ለማስፈንና የሚናፈቅ ክልል ለማድረግ ተግቶ እንደሚሰራ ያስታወቀው የክልሉ መንግስት በበኩሉ የክልሉ ህዝብ ሚዲያና ፖለቲከኞች ከከፋፋይ ይልቅ አንድነቱን ለሚያጠነክሩ ጉዳዮች ትኩረት ይስጡ ሲል ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። ክልሉ 2011 እንዴት እንዳሳለፈ ዳሶ የአዲስ ዓመት ልዩ ዘገባ አዘጋጅቶ ይላከል።
በሌሎች የአገሪቱ አካባቢዎች ነበረው የለውጥ ፍላጎት ወደ ደቡብ ክልል ደረሰው ዘግይቶ በ2010 ዓመተ ምህረት መባቻና 2011 ዓመተ ምህረት ሲጠባ ነበር። አሁን የወጣው 2011 ዓመተ ምህረት ደግሞ ክልሉ ብዙ ፈተናዎችን ያስተናገደበት ዓመተ ምህረት ነበር። የማህበራዊ ሳይንስና የምጣኔ ሀብት ባለሙያዎች እንደሚሉት ክልሉን የናጠ የቆየው የፖለቲካ ትኩሳትም የኢኮኖሚውና ማህበራዊ ቀውስ ሰለባ አድርጓት ነው የከረመው። በርካታ የንግድ ስራዎች ተቋርጧል። መንገዶችም ተዘግተው ከርመዋል። የሲቪሎች ግድያ፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀል፣ የተፈጥሮ አደጋዎች፣ ማንነት ተኮር ጥቃቶች፣ አያሌ ተቃውሞ ሰልፎች፣ ሁከት፣ ረብሻና ስደት የ2011 ዓመተ ምህረት የደቡብ ክልል መገለጫዎች ሆናቸው። ይህንን ተከትሎ ወገን ዘመድ ያጣ፣ ከጤና ጎደለ፣ ተስፋውን ተቀማ፣ እምነቱን የጣለ፣ በወገኑ ተከዳ፣ ከልጁ ከምስቱና ከቤተሰቡ ተለየ፣ ከቁጥር ያልፋል ነው የሚሉት። ከቤታቸው በሰላም ይወጡ ነገር ግን በዛው ይቀሩ፣ አካላቸው ይጎደሉ፣ የስነ ልቦና ቀውስ ሰለባ ይሆኑትም ቤታቸው ይቁጠራቸው ይላሉ ታዛቢዎች። ወይዘሮ ውደ በራቆ ይህንን ሲያስረዱ ሰርቶ የሚያበላ እጅ ለረሃብ ተጋልጦ ነው ዓመቱን ያሳለፈው ብሏል።
ዶ ያ ጥጋብ ውስጥ አገር ነን። ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለነው።
እድሜልካቸውን ያፈሩትን ሀብት፣ ዋጋ የከፈሉበትን ለወገን ለሀገር ይተርፋል ያሉትን ንብረት በአንድ ሌሊት የተቀሙ አመድ የሆነባቸው የተገለ ናቸው። 2011 ዓመተ ምህረት ለኔ የተስፋና የስጋት ዓመተ ምህረት ነበር የሚሉት አቶ አማ ተካቤም በክልሉ በተፈጠረው ግርግር ተጎጂ እንደነበረም ተናግሯል።
2011 ለኢትዮጵያም ሆነ ለኛ በጣም ከባድ ነበር። በአስቸጋሪ ፈተናዎች ነው ያለፍነው። እንደ ሀገር በአንድ በኩል ተስፋን የሚያጭሩ ለውጦች ከለውጥ በኋላ ያሉ ተስፋን የሚያጭሩ ብዙ ነገሮች ቢኖሩም እነዛን ለማጨለም ደግሞ የሚደረጉ ብዙ አጉል ነገሮች ነበሩ። ከዛ ውስጥ በየአካባቢው የሚነሱ አላስፈላጊ ግጭቶች፣ ከዛ ውስጥ ተጎጂም አንዱ እኔ የነበርኩኝ። በየቦታው የሚኖሩ መፈናቀሎች እጅግ የሚያስጠሉ ነው። ለህግ አለመገዛት፣ ዘረኝነት፣ ጎጠኝነት ተስፋና ስጋት ብዬ ብገልጸው ይቀለኛል።
ስራ የፈቱ፣ ከመዋያ ስፍራቸው የተለዩ፣ ከትምህርታቸው የተሰናከሉ፣ በፖለቲካና በተለያዩ ጉዳዮች ሳቢያ ጦማቸውን የከረሙ ትምህርት ቤቶችም አያሌ ናቸው። የቴፒ ከተማ ነዋሪ አቶ ታያ አደይ እንደተናገሩት የገዲዮ፣ የባስኬቶ፣ የከምባታ ጠንባሮ፣ የቡርጂ፣ ያማሩ፣ የቴፒ፣ የመሎና የጎፋ ህዝቦችን ስቃይና እንግልት ማንሳት ለዚህ በቂ ማሳያ ነው ብሏል።
ከፍተኛ መስዋዕትነት የተከፈለበት፣ ስለዚህ ግጭቶቹ በጣም የበዛበት ሁኔታዎች ተፈጥሯል። ሰላም ያጣንበት፣ በርካታ የሰው ህይወት ንብረት የወደመበት፣ ዘንቶ ሚሊዮን የሚቆጠር ንብረት የወደመበት አመት ነበረ።
ከተወሰኑት ውጪ ለዚህ አካባቢ ህዝቦች 2011 ዓመተ ምህረት ማስታወስ የማይፈልጉት ዓመት መሆኑን ይናገራሉ። በክልሉ መዋል ንዋያቸውን ያፈሱ ኢንቨስተሮችና የሀገር ውስጥ ባለሀብቶች ንብረታቸው ከአመድ መለወጡ ብቻም ሳይሆን የሰነድ ልቦና ቁስለኛ ሆነዋል። ተረጋግተው ስራቸውን መስራት አልተቻላቸውም ነበር። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ህለን ደበበና አዲሱ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ሰሞኑን ያደረጓቸው ንግግሮች የክልሉ ህዝቦችን ብቻ ሳይሆኑ መንግስትን አመቱን ያሳለፈው በከባድና ፈታኝ ጊዜ ውስጥ መሆኑን መሰክራሉ። መንግስታው ተግባራትን በሚፈልገው ልክ ማከናወን ያልተቻለባቸው ግዛትም ብዙ ነበር ብሏል። የክልሉ ነዋሪዎች በ2011 ዓመተ ምህረት በክልሉ ያለው ነገር የለም ይላሉ። ሰዎች በግፍ ተገድለዋል፣ ተዘርፈዋል፣ ካግራቸውም ባግራቸው ተሰደዋል፣ እንደ ባዳም ታይቶ ጉዳት ደርሶባቸዋልም ብሏል። የመንግስት ሰነድም ተዘርፏል፣ ከወረቀት እስከ ትልቅ ህንጻዎች ብሎም ተሽከርካሪዎችም በእሳት ጋይቷል። ዛሬ ግን አሉ አስተያየት ሰጪዎች፣ ዛሬ ግን ያ ሁሉ ችግር ከአሮጌው አመት ጋር ተጠቅልሎ አልፏል ነው የሚሉት። አዲስ ተስፋ፣ አዲስ እድል፣ አዲስ ዘመን ሰንቀናልም ብሎኛል አቶ ማርያም ይሉ። ምክንያቱም ይህ 2012 ነው።
የነበረው የጸጥታ ችግር ሙሉ በሙሉ ተቋጭቶ የሰላም፣ የልማት፣ የብልጽግና፣ የዲሞክራሲ ግንባታ ያለባት ምቹና ውብ የሆነች አካባቢ ይፈጠራል ብለን ተስፋ እናደርጋለን።
ዲሞክራሲ የሚያብብበት መጥፎና አስደንጋጭ ሰበር ዜናዎችን የማንሰማበት አመትም ይሆናል ሲሉ ተመኝቷል። ከግጭትና ሁከት የክልሉ ህዝብ ሆነ መንግስት ያተረፈው ጉዳት ብቻ ነው የሚሉት አስተያየት ሰጪዎች 2012 ዓመተ ምህረት ሰላማዊ እንዲሆን በጽኑ ይሻሉ። ሰዎች የማይፈናቀኑበት፣ የማይገደሉበትና የማይራቡበት ዘመን እንዲሆን ይሽተዋል።
2002ን እኔ በተስፋ ነው የምጠብቀው። ቆሻሻችንን ሁሉ አጥብተን አጥበን አይምሮአችንን ልክ ሰፈራችንን ከተማችንን እንደምናጸዳ አይምሮአችንን አጥብተን ወደ ሙሉ ኢትዮጵያዊነት ወደ ሰውነት የምንገባበት አመት ይሆናል የሚል ሙሉ እምነት
አሉታው ጎኗ መዝ ነው። ጉዳቱ ብቻ ገጦ ይታይ እንጂ 2011 ዓመተ ምህረት ኢህአዴግ ደህደን ክልሉን በገዛባቸው ከሩብ ምዕተ ዓመታት በላይ ውስጥ ዜጎች ባልተለመደ መንገድ ዲሞክራሲያዊ መብታቸውን ከለውጡ በኋላ መጠየቅ ችሏልም ብሏል። በርካታ ሰላማዊ ሰልፎች ያለ ገደብ ተደረገበት፣ የተለያዩ ይዘት ያላቸው ፖለቲካዊ መግለጫዎች ወጡበት አመት ነበር። 11 ዞኖችም እንደ ቀድሞ ሳይፈሩ ሳይሰጉ ክልል ካሎኒ ያሉበት አመት ያለፈው አመት ነበር። ይህ እንደ አመቱ በጎ ጎን ይቆጠራል ነው ያሉት አስተያየት ሰጪዎች። በ2012 ዓመተ ምህረት መንግስት ችግር በስፋት ያለባቸውን አካባቢዎች ለይቶ ኃይል በማጠናከር የህዝብ ደህንነት እንዲያስጠብቅም ጠይቀዋል። ከነዚህም ውስጥ የአዋሳ ከተማ ነዋሪ አቶ ግርማ መልካ አንዱ ናቸው።
ትልቁ ጥሪያችን መንግስት ነው የህዝብን ደህንነት ማስጠበቅ የሚችል አቋም ሲወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢው መፍጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁሞ መቆጣጠር ሲችል ብቻ ነው።
የክልሉ መንግስት የክልሉን ሰላም፣ የህዝቦችን አብሮነትና ህብረ ብሔራዊነት ለማስጠበቅና ክልሉ እንደ ቀድሞ የሚናፈቅ ክልል ለማድረግ እንደሚሰራ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። የክልሉ ህዝቦች፣ የሃይማኖት አባቶች፣ መደበኛውና ማህበራዊ ሚዲያ እንዲሁም ፖለቲከኞች ከከፋፋይ አስተሳሰብ ይልቅ አንድነትን ለሚያጠናክሩ ጉዳዮች ትኩረት እንዲሰጡም ርዕሰ መስተዳድሩ ጥሪ አቅርቧል።
አብሮነትን በሚያጠናክሩ እርስ በርሳችን የሚገፋፉ የሚለያዩ ወደ ጸብና ወዳልሆነ መንገድ የሚያስኬዱ መልእክቶች የሚያስተላልፉ ግለሰቦችም ከዚህ ተግባር ቢቆጠብ የበለጠ ህብረት እንዲጠናከር፣ ፍቅር እንዲመጣ፣ ሰላም እንዲመጣ፣ ልማቱ እንዲመጣ የበኩላቸውን ገንቢ ሚና ቢጫወቱ የሚል ጥሪ እናቀርባለን።
ትናንት አሃዱ ተብሎ ዛሬ መስከረም 2 የተባለው አዲሱ ዓመት መልካም ዘመን እንዲሆን ተመኘውላችሁ። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ለዘገባው እናመሰግናለን። ከመቀሌም አሮጌውንና አዲሱን አመት የሚዳስስ ነዋሪዎችን በመጠየቅ የተቀናበረ ዘገባ አለን፣ በሁለተኛው አጋማሽ የምናቀርበው ይሆናል። አዲስ አመት ቤተሰብ፣ ቀይ በአጠቃላይ ሀገር ያስናፍቃል፣ ያስተክዛል። ጂጂ ናፈቀኝ ትላለች።
Sara ye yem ye bang da ta zama da
እጅጋየው ሽባባው ናፈቀኝ ስትል ያዘመችውን አበባየው ገበያው ነች የመረጠችልን። የአርብ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና ዜና አዳነች ታሰማለች።
ዩናይትድ ስቴትስ የዋይት ሃውስ ቤተ መንግስት አቆይቶ የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለዩክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሃውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንታገን ለዩክራይን ወታደራዊ ኃይል እንዲሰጥ፣ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። ለዩናይትድ ስቴትስ ፕሬዝዳንትነት ለመወዳደር በሚያካሄዱ ዘመቻ ቀዳሚ ቦታ ላይ ያሉት 10 ተወዳዳሪዎች ትላንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፑብሊካዊ ፕሬዝዳንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቤ ሕግ የነበሩት የካሊፎርኒያ ሴኔተር ካሚላ ሃሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ በማለት ነቅፈዋል። በሁለት ዓመታት ተኩል የፕሬዝዳንትነት ጊዜያቸው ወቅት 12,000 የሚሆኑ ውሸቶች ተናግረዋል ብለዋል። የአየር ንብረት ለውጥ አክቲቪስቶች የለንደን ሂትሮ አይሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰው አልባ አይሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፉ የአይሮፕላን ማረፊያ ዛሬ ክፍት ሆኖ ውሏል። አክቲቪስቶቹ ከሂትሮ አይሮፕላን ማረፊያ በአምስት ኪሎ ሜትሮች ርቀት ድሮኖችን ለማብረር አቅደው ነበር። ዓላማቸው የብሪታንያ መንግስት የካርቦን ልቀትን ለመቀነስ በርትቶ እንዲሰራ ግፊት ለማድረግ ነው። ይሁንና የድሮን በረራው ተሰናክሎ አይሮፕላን ማረፊያው መደበኛ ስራውን እንደቀጠለ ሮይተርስ የዜና አገልግሎት ዘግቧል። የአፍጋኒስታን የእርቅ ሂደትን በሚመለከት ልዩ የዩናይትድ ስቴትስ ተወካይ ዛልሜ ኻሊዛድ በመጪው ሳምንት ሐሙስ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ፊት ቀርበው ገለጻ እንዲያደርጉ የኮሚቴው ሊቀመንበር ኤሊየት ኤንግል መጥሪያ አቅርበውላቸዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኻሊዛድ በውጭ ጉዳይ ኮሚቴ ፊት ቀርበው መግለጫ እንዳይሰጡ ከልክለዋል ሲሉ ዲሞክራቱ የኮሚቴ ሊቀመንበር ትላንት ነቅፈዋል።
እናመሰግናለን አዳነች። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ሬዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም በአሃዱ ሬዲዮ 94.3 ላይ በቀጥታ የሚተላለፈው የአርብ ምሽት ፕሮግራማችንን ነው የምትከታተሉት። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን አምሹ። አሁን ወደ ሁለተኛው አጋማሽ እንሻገራለን።
በኢትዮጵያ የነበረው የፖለቲካ ሂደት እንዲሁም በአዲሱ ዓመት የሀገሪቱን ቀጣይ እጣና ያላቸውን ተስፋ ስለ ምርጫ 2012ም የአሜሪካ ድምፅ ዘጋቢ ሙልጌታ አጽብሃ ከመቀለ ከተማ ነዋሪዎች አስተያየት ጠይቆ የሚከተለውን ዘገባ አስተላልፏል።
አቶ ገብረጽዮን መሐሪ በአስተማሪነት ሙያ የተሰማሩ ናቸው። የተገባደደው 2011 ኢትዮጵያ ከባድ ፈተና ያሳለፈችበት ዓመት ነበር ይላሉ።
መረጋጋት ያልታየበት ሀገር፣ ሰላም የጠፋበት ሀገር፣ እንደ ሀገር ደህንነቱ አጣብቂኝ ውስጥ የገባበት ሀገራው ጥቅም የሚባሉ ነገሮች ውዝግብ አለመስማማት የታየበት ዘመን ስለነበረ ያልተፈለገ ንትርክ፣ ያልተፈለገ የዜጎች መፈናቀል የታየበት ዓመት ስለሆነ ይህን ዓመት በጣም ለኢትዮጵያ ለሕዝቦቿ ለሀገርም በጣም ፈታኝና አስደንጋጭ ነበር ማለት ይችላል።
በንግድ ስራ የተሰማራቸው ሚሚታረቀ
ካለፈው አመት አንጻር ስታዩ በጣም የተዳከመና የቀዘቀዘ የስራ ሁኔታ ነበር የነበረበት። ምክንያቱም ካለው የሰላም አንጻር እንደባለፈው አመት ብዙ መንቅስቃሴ አልነበረም።
የመቀለ ከተማ ነዋሪው አቶ ጸጋዬ ገብረመድህን በበኩላቸው 2011 በኢትዮጵያ ህልውና ላይ ከፍተኛ ስጋት የታየበት አመት ነበር ብለዋል።
ልዩነት የማያስተናግድ ፖለቲካ ውስጥ እንደነበር ያየንበት አመት ነበር። የክልል ርዕሰ መስተዳደር በጓዳቸው የሚገደሉበት፣ የቢሮ ኃላፊዎች የተገደሉበት አመት ነበር። ከዛም አልፎ የሀገር ኢታማጆር ሹም በቤታቸው ውስጥ የተገደሉበት፣ ከዚህ ድረስ የከፋ ደረጃ የደረሰበት አመት ነበር 2011 በሀገራችን ፖለቲካ በጣም አስከፊ የሚባለው መፈናቀል፣ መሰደዱ፣ መገዳደሉ ወደ ከፋ ይሄደበት። ኢቭን ሀገር አትበተንም ኢትዮጵያ አትፈርስም ወደሚለው ነገር ስለ ሀገር መፍረስ ተጨንቀን አናቀም ነበር። ግን 2011 በሀገሪቱ መሪ አንደበት ሀገር አትፈርስም ወደሚለው ደረጃ የደረስንበት ነውና በጣም የከፋ የፖለቲካ ሁኔታ ነበር የሚል አስተያየት ነው ያለኝ።
ትግራይ ውስጥ በቅርቡ ከተመሰረቱ የፖለቲካ ፓርቲዎች መካከል የሳልሳይ ወያነ ትግራይ አስተባባሪ አቶ ሀያሉ ጎድፋይ የተገባደደው አመት በሀገሪቱ ሰፊ የፖለቲካ ልዩነት የታየበት አመት ነበር ብለዋል።
የተለያየ ሀገር ግንባታ ሀሳብ ያለው የራሱን ሀሳብ ለማስረጽ በዚህ ሂደት የተለያዩ ችግሮች ተፈጥረዋል። ህዝቦች ተፈናቅለዋል። ህጎች በግላጭ ሲጣሱ ነበር። በተጨማሪ በፌደራል መንግስቱና በአንዳንድ ክልሎች መካከል በህግ ጥሰት በተፈጠረ ችግር የመካረር ዝንባሌ ነበር። ስለዚህ በ2011 የኢትዮጵያ ፖለቲካ የትክክለኛ ምስሉ የሀገር ግንባታው እንዳልተጠናቀቀ ስቲል በጠረጴዛ ዙሪያ የሚፈቱ ነገሮች እያነሱ እየሄዱ እንደሆነ ፌዴሬሽኑ በኃይል የተፈጠረ በኃይል እንደተያዘ የሚያሳይ ነው።
የአርና ፓርቲ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴም
በመጀመሪያ አካባቢ በኢትዮ ኤርትራ የነበረ የግጭት የተመለሰ ወደ መረጋጋትና ህዝቡም መገናኘት የቻለበት ጥሩ አጋጣሚ የፈጠረ አነበረ። የፖለቲካ እስረኞች መፍታትም ፖለቲካው ምህዳር ለማስፋት ፌደራል ደረጃ እየተደረገ ያለው ጥረትም እንደ ጥሩ መነሻ ሊወሰድ ይችላል። ከዚህ ተቀራኒ ደግሞ በተለያዩ አካባቢዎች ግጭቶች አሉ፣ መፈናቀል አለ፣ አለመረጋጋት አለ። ወደ ትግራይ ስንመጣ ምህዳሩን እናሰፋለን፣ ሚዲያ ተጠቀማላችሁ፣ የተለያዩ ቃሎች አረና የደምህትና የሌሎች የፖለቲካ እስረኞች እንፈታለን የሚል ቃል ገብተው ነበር። እስካሁን ግን አልተፈቱም።
በአዲሱ ዓመት የነበሩ ችግሮች ይፈታሉ የሚል ተስፋ አለን ያሉት አቶ ገብረጽዮንና ሚሚ እስካሁን ያልተፈቱ ችግሮች ቶሎ መንግስት መፍታት ካልጀመረ ግን ስጋቱ ሊያይል ይችላል ብለዋል።
እንደ ሀገር ልዩነት እንዳለውና አንድነታችን የሚፈታተኑ ነገሮች ሀገር እንደ ሀገር የጀመረችው ልማትና እድገት እንድትቀጥል እንቅፋት የሆኑ ነገሮችን በሰለጠነ የዲሞክራሲያዊ የመነጋገር ችግሮችን የመፍታት የመከራከር ባህል አዳብረን የነበረ ትንሽ ባህል ወደ ከፍ ወዳለ ነገር አዳብረን የሀገራችን ችግር ጫፍ እስከ ጫፍ ልዩነት እንዳለ ሆኖ ምንፈታበት ዘመን ቢሆን እመኛለሁ።
2012 ያንን ይሄ ነገር ከተስተካከለ የተሻለ ይሆናል ብዬ አስባለሁ። ይሄ ነገር በዛ ተቀጠለ ግን ወደ ዋስ እንጂ የሚስተካከል አይመስለኝም።
አቶ ጸጋዬ በበኩላቸው ኢትዮጵያ እየመራ ያለው ኢህአዴግ በግንባር ውስጥ ያሉ ፓርቲዎች አለመግባባት ስለሰፋም በ2012 የሀገሪቱ የፖለቲካ ችግር ይቀጥላል የሚል አስተያየት ሰጥተዋል።
የግንባሩ አባላት እርስ በራሳቸው እየተወነጃጀሉ ነው፣ እርስ በራሳቸው እየተሰዳደቡ ነው። ስለዚህ የሀሳብ አንድነት የላቸውም፣ የአመለካከት አንድነት የላቸውም፣ ኢቭን በአይዲዮሎጂ አንድነትም የላቸውም። ስለዚህ ይህንን የ2011 ችግሮችን እንዳይደገሙ ሊያደርግ የሚችል መንግስት ነው የሚሆነው። መንግስቱን የያዘው ደግሞ ይሄ ኢህአዴግ የሚባለው ድርጅት ነው። ስለዚህ ኢህአዴግ ውስጥ መግባባትና መናበብ መደማመጥ ከሌለ 2012 ከ2011 የተሻለ ነገር የምንጠብቅበት አይደለም። ያው በሚዲያ ፕሮፓጋንዳና በሰላም ያስፈልገናል እንዲህ እንሆን እርቀ ሰላም ምናምን ሲምንትስ ይብጥል አይመጣም። መጀመሪያ ፕሪንሲፕል ሊኖር ይገባል መርህ ሲኖርህ ነው ሰላም የሚያስጠብቅ ተቋማት የዲሞክራሲና የጸጥታ ተቋማት ገለልተኛ ስታረጋቸው ነው እና የተሻለ ነገር ይኖራል የሚል እምነት የለኝም
አስተያየት ሰጪዎቹ ምርጫ 2012 በጊዜው መካሄድ አለበትም ብለዋል
ምርጫው ቢካሄድ ጥሩ ነው ምክንያቱ አሁን 2012 የምርጫ ጉዳይ እና የተያዙ ነገሮች በጣም ሲያከራክሩ ነበር መከራከር ምንም ችግር የለውም እያንዳንዷን ክርክርና አለመስማማት ግን የኢትዮጵያን ጥቅም አንጻር ብናየው በጣም ጥሩ ነው
ምርጫ ቢደረግ ምክንያቱም አሁን ያለው መንግስት ያመጣው ለውጥ የለም ከሰላም ማደፍረስና ገረገር ውጭ ምርጫ ከተካሄደ ግን ህዝቡም የመረጠው ይሻለኛል ያለውን የተሻለ ይሆናል ብዬ አስባለሁ
በምርጫ ነው መንግስት የሚያዘው ኢትዮጵያ ውስጥ ህገ መንግስቱም ክፍተት የለው ምርጫ መራዘም ግን ይሄ ምርጫ እንዲራዘም ፍላጎት ያላቸው ብዙ አካላት አሉ ፌደራል መንግስቱም እንደዛ አይነት ፍላጎት ያለው ይመስለኛል እኔ እስገመግመው ስለዚህ እነዚህ ኃይሎች ምርጫውን አራዝሙ ምንድነው የሚያደርጉት ነው እዚህ ሀገር ውስጥ መተማመን የለም ፌደሬሽን በዋናነት የመተማመን የትረስት ጉዳይ ነው ፌደሬሽን ስለዚህ እዚህ ሀገር ውስጥ መተማመን የለም አሁን ያለው መንግስት አሁን የተፈጠሩ ችግሮችን ማስተዳደር ያልቻለው ከምርጫ በኋላ የሚመጡ ችግሮች አስተዳድራለሁ ብሎ የሚያስብ ከሆነ የዋህነት ይመስለኛል እና የአህዳዊ መንግስት የመፍጠር ፍላጎት ነው ብዬ ነው የማስበው እኔ ይሄ ምርጫ ይራዘም የሚሉ ኃይሎች ፌደሬሽን መቀየር የሚፈልጉ ምርጫ ከተራዘመ የማይስማሙ ኃይላት ይኖራሉ ማለት ነው እነዚህ ኃይላት ጠረጴዛ ላይ ቁጭ ብለው ነገሮችን ሊፈቱ አይችሉም ሄዶ ወደ ኃይል ነው የሚሄደው ኃይል ሲመጣ ደግሞ ያው በዋናነት ፌዴሬሽኑ ከክልሎች ነው ስልጣን የሚያገኘው ክልሎቹ የመጨረሻው ፌዴሬሽኑ አማራጭ ካልሆነ ወደ ሌላ አማራጭ የሚሄዱበት ሁኔታ ይኖራል ማለት
አቶ አምዶም ገብረስላሴ በበኩላቸው
የምርጫ ፓርቲዎች ነን ወዳደር እንፈልጋለን እንደዚህ አባሎቻችን የተቀጠቀጡ የታሰሩ ህብረተሰቡ ስብሰባ ለማካሄድ ካልቻል እንዲህ ሆኖ ምርጫ የሚባል ነገር አይታሰብም ምክንያቱም በትግራይ ስናየው ህወሓት ሁሉ ነገር ጠቅልሎ ይዞታል ምርጫ ፕሮሰስ ስለሆነ ሂደቱ ከመጀመሪያ እስከ መጨረሻ መከናወን አለበት ካልሆነ ግን ምርጫው ይጭበረበራል ወደ ህብረተሰቡ ለመቅረብ ክፍት ሲሆን ሁሉም ዝግጁ ነን አቁማለን ሚል ከሆነ ምርጫው ያካሄደው ካልሆነ ደግሞ ሌላ ማራጭ ይፈልጋል ምርጫው ካልተካሄደ ኢህአደግ አቅም የለውም ማለት ነው ሀገሪቱን የመምራት አቅም የለውም ማለት ነው ስለዚህ ወደ ይሄ አንድነት መንግስትን ይባላል ህገ መንግስቱ እንዳለ መዋቅሩም እንዳለ ሳይፈራረስ ማለት ነው ምርጫ እስከካሄድ ድረስ የምርጫ ዝግጅት የሚያካሄድ የጋራ መንግስት ማለት ነው መቋቋም አለበት
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም
ሙልጌታ ጽሃን እናመሰግናለን ዝግጅታችን ይቀጥላል የኢትዮጵያ ሳይንስና ከፍተኛ ተቋማት ሚኒስቴር የከፍተኛ ትምህርት መግቢያ ነጥብ አሳውቋል በ2012 ከ140,000 በላይ ተማሪዎች ከፍተኛ ትምህርት ተቋማት የሚገቡ ሲሆን የሚያጠኗቸው የትምህርት አይነቶችና ተቋማት ምደባ ከመጀመሪያው የትምህርት ዘመን ቆይታቸው በኋላ ምርጫው እንደሚካሄድም ተነግሯል ሙክታር ጀማል ዝርዝር ይዟል
አጨቃጫቂ የነበረው የኢትዮጵያ ከፍተኛ ትምህርት መግቢያ ፈተና አሁን የተወሰኑት ቅሬታ የተነሳባቸው የትምህርት አይነቶች በመቅረት በአራት የትምህርት አይነቶች የመግቢያ ውጤት መቆረጡን ነው ዛሬ የሳይንስና የከፍተኛ ትምህርት ተቋማት ሚኒስትር የገለጸው። ሚኒስትሩ እንዳስታወቀው በመንግስት የከፍተኛ ትምህርት ተቋማት ቀበላ የሚሳተፉት ተማሪዎች ከተፈጥሮ ሳይንስ 46,416 ወንዶችና 32,864 ሴቶች ሲሆኑ በማህበራዊ ሳይንስ 34,838 ወንዶችና 28,702 ሴቶች ወደ መንግስት ከፍተኛ የትምህርት ተቋማት ይገባሉ። በዚሁ መሰረት የመግቢያ ውጤትን በተመለከተ በተፈጥሮ ሳይንስ ለወንዶች 176 ለሴቶች 166 ሲሆን በማህበራዊ ሳይንስ ለወንዶች 174 እና ለሴቶች 164 ለታዳጊ ክልል ተማሪዎች ደግሞ በተፈጥሮ ሳይንስ ለወንዶች 166 እና ለሴቶች 156 በማህበራዊ ሳይንስ ለወንዶች 164 እና ለሴቶች 154 መሆኑ ተቆርጧል። ልዩ ነጥብ ተብሎ የተቀመጠ መስማት የተሳናቸውና ማየት የተሳናቸው ተማሪዎችን በተመለከተ መስማት የተሳናቸው ወንድ ተማሪዎች 120 ለሴቶች 115 ማየት ለተሳናቸው ተማሪዎች ለወንዶች 110 ለሴቶች 105 የተቆረጠ ሲሆን በግል ፈተና ለወሰዱ የማህበራዊ ሳይንስ ተማሪዎች 190 በተፈጥሮ ሳይንስ 185 የከፍተኛ ተቋማት መግቢያ ነጥብ ሆኗል። የመግቢያ ነጥቡ መቁረጫ መሰረታዊ ምክንያቶች ያሉትን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምጽ ተናግረዋል።
በሳይንስና ከፍተኛ ትምህርት ወደ ዩኒቨርሲቲ የሚገቡት ምን ላይይበት በዚሁ የመሰናዶ ማጠናቀቂያ ወይም ዩኒቨርሲቲ መግቢያ ፈተና ነጥብ ታሳቢ አይደለም። በዚህ አመት ለዩኒቨርሲቲ ያለው የቁበላ አቅም እንደ ሀገር የተመዘገበውን ውጤት ታሳቢ በማድረግ ለግል ዘርፉ የማስተናገድ አቅም እንደዚሁም የመንግስት ተቋማት መደበኛ ባልሆነ ፕሮግራሞቻቸው የሚያስተናግዷቸውን ተማሪዎች ታሳቢ በማድረግ የመግቢያ ነጥቡ እንዲወሰን ሆኗል።
ወደ ከፍተኛ የትምህርት ተቋማት ለመግባት የ12ኛ ክፍል መልቀቂያ ፈተና ከወሰዱት የባቱ ከተማ ተማሪው ከማል አቡ አንዱ ነው። የመግቢያ ነጥቦቹ መዋዠቅና የተፈጠረው ግርግር ተጽዕኖ እንዳመጣባቸውም ነው የሚገልጸው።
በጀመራ ተላላይ ከ700 500 59 ነው ማጣውት። አሁን ደግሞ ከ400 ሲታይ ወደ 175 ነበር። ማለፋ ደግሞ 174 ነው። ላንድ ካርድ ነጥብ ነው አለፍኩት። እዛ ከተማ ማብራት በጣም አሪፍ ነው። ለምን አሁን በዚህ በወደቀነት ነጥብ እዛ እዚህ ሆነ ብመርጥ ኖሮ የበለጠ እንጎዳለን ነበር። ያው እሱ ትንሽ አድቫንቴጅ ነው እየገመታለሁ ነው።
ሌላኛዋ በፈተና ሂደቱ ላይ አሁንም ቅሬታ አለኝ የምትለዋ በአዳማ ከተማና ፊያር ትምህርት ቤት የተማረችው ሶስና ግርማ ናት።
መሆንም ካለበት ያቲቲዩድ ውስጥ እንዴት ይያስቻለ? የሌላው ተማሪ እየተጎዳ ሌላ ተማሪ ለምንስ ይላል ባይነኝና የኔ ደግሞ የመጣው 121 ነው የመጣው እና የዚህ ላይ ምን አይነት አካሄድ ነው ያላችሁ? የወደቁ ተማሪዎች ምን አይነት እድል ነው ያላችሁ? እና እንዴት ልኝ ፈልገው ይሄንና
ከደሻ መልከተሽ ነበር ለትምርት ለከፍተኛ ትምርት ተቋማት እንደዚያውም ደግሞ ለፈተናዎች ኤጀንሲ አመልክተሽ ነበር። ምን መልስ አገኘሽ?
አዎ አመልክተሽ ምንም አይነት መልስ አይሰጡም። እዛ ራስ ሲቀበሉ እየሳቁ ያመናጠቁ ነው የሚቀበሉት። ኢቭን ከዚህ ከጅማራስ ሲታው መጥቶ እንዴት ነው እሱ ላደርግ የምችለው አምብልኝ ስላት አንተን እንደ ማለት ያለብን ያለች
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታው ዶክተር ሳሙኤል ክፍሌ የአፕቲቲዩድ ሂደትን በተመለከተ ጥያቄው መፈታቱ ጉዳዩን በደንብ መጣራቱን ነው የሚገልጹት።
ከአፕቲቲዩድ ጋር በተገናኘ የተነሳው ችግር ውጤቱ አላግባብ ከፍ ብሏል አልነበረም። ሁለት ኮዶች ላይ የሁለት ኮድ ተፈታኞች አላግባብ ውጤታቸው እጅግ ዝቅተኛ ነበር። አይተውት በርግጥም የተባለው በሁለቱ ኮርሶች ላይ የነበረው የመልስ ቁልፍ ማስተካከያ ተደርጎበት የአፕቲቲዩድ ውጤት ተስተካክሎ ለተማሪዎቹ ተገልጿል።
ከቀጣይ አሁን የተማሪዎችን ቅበላን በተመለከተ ዩኒቨርሲቲዎች ምን ያህል ዝግጁ ናቸው? ገብተው ለአንድ አመት ቆይታ የትምህርት አከታተላቸውና የዲፓርትመንት መረጣቸው ምን ይመስላል?
የአንደኛ አመት ተማሪዎች የሚሆኑ ነባር ተማሪዎች ከነገ ጀምሮ በሚጀምረው የመስከረም 2012 ወር ውስጥ ተጠናቀቀልን ይላል። የአንደኛ አመት ተማሪዎች ከሌላ ጊዜ በተለየ የፍሬሽማን ፕሮግራም መከታተል ጀመሩ። የፍሬሽማን ፕሮግራም ኮርሶችን ከወሰዱ በኋላ ነው የሙያ መስመራቸውን የሚመርጡት። አንደኛ አመት በሚያስመዘግቡት አፈጻጸም የሙያ መስመራቸውን ይመርጣሉ። ይሄ ለተማሪዎቻችን ተጨማሪ እድል ነው ብለን እንወስዳለን። ምክንያቱም ተማሪዎቹ በውስን መረጃ ብቻ ፕሮግራም ይመርጡበት የነበረውን አሰራር በተወሰነ መልኩ የሚቀርፍላቸው የተሻለ መረጃ በዩኒቨርሲቲ ኢንቫይሮመንት ኑሮ በዩኒቨርሲቲ አካባቢ ቆይተው የተሻለ መረጃ አሰባስበው ውሳኔያቸውን የሚቀልሱበት የሚመልሱበት የሚያውቁበት እድል ይሰጣቸዋል።
ከመንግስት የከፍተኛ ትምህርት ተቋማት በተረፈ ወደ ግል የከፍተኛ ተቋማት ለሚገቡ ተማሪዎች የመግቢያ መቁረጫው ነጥብ 145 መሆኑንም ነው ሚኒስቴሩ ዛሬ በመግለጫው ያስታወቀው። በዚሁ መሰረት ወደ መንግስት የከፍተኛ ትምህርት ተቋማት የሚገቡ ተማሪዎች 55.5 በመቶ የተፈጥሮ ሳይንስ ተማሪዎች ሲሆኑ 44.5 በመቶ ወደ ማህበራዊ ሳይንስ የትምህርት አይነት እንደሚገቡም ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ። ከአዲስ አበባ
ሙክታርን ለዘገባው እናመሰግናለን። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በየክልላቸው ተዋልደውና ተጋምደው የሚኖረውን የአማራ ህዝብ በቆየው የኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ጥሪ አቅርበዋል። ሰመስተዳድሩ በዚህ ንግግራቸው ባለፈው አመት በክልሉ የተከሰቱ ችግሮችን ዳሰዋል። አሴር ምስጋናው ዝርዝር አላት።
አዲስ አመት አዲስ ተስፋ የሚያመጣ ቢሆንም ያለፈው አመት ግን በአማራ ክልል አስቸጋሪ ፈተናዎች የታዩበት አመት እንደነበር የበርካታ ተንታኞች እምነት ነው። ትላንት አሮጌ አመት ብለን የተሰናበት ነው 2011 በመባቸው ብሩህ ቢመስልም የኋላ ግን አሳዛኝ ክስተቶች የታዩበት አመት ነበር። በክልሉ ውስጥም ሆነ ውጭ የሞትና እንግልት፣ ስደትና መፈናቀል፣ የርስ በርስ ግጭትም የተስተናገደበት ነበረ። በተለይ ደግሞ ከሁለት ወር በፊት ከፍተኛ መራሮች በሞት የታጡበት አመትም ነበር። በዚህም ህዝቡም ሆነ መንግስት ማቅለብሰው ከርመዋል። ማቃውልቀን ግምጃን ለበስ በሚል ርዕስ የተዘጋጀው ዝግጅትም የዚሁ ክስተት ማስረሻ ነው ተብሏል። በዚህ የሀዘን መርሻ ምሽት በተገኙ ታዳሚዎች ፊት ደስታ ተነቧል፣ ሸማም ተለብሷል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በምሽቱ ባደረጉት ንግግር ሀዘናችን መሪርና ከባድ ቢሆንም አንገታችንን ደፍተን የምንቆዝም ሞኞች ሳንሆን ይልቅስ በቁጭት የጓዶቻችንን ራይ ለማሳካት በአንድነት ቆርጠን የምንነሳ ጀግኖች ነን ነው ያሉት። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ቆሞ ማሻገር የሚችል መሆን አለበት ሲሉም ተደምጠዋል።
ማቃወልቀን ግምጃን ለበስ በሚል መሪ ቃል በተዘጋጀው በዚህ የዋዜማ ክብረ በዓል ላይ ተካፋይ ለመሆን በመምጣታችሁ በክልሉ መንግስት በህዝቡና በራሴ ስም ላቅ ያለ ምስጋናዬን እያቀረብኩ መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ጭምር ህዝቡን እየመራ ማሻገር ይገባዋል። በሀዘን በመቆዘን የምናተርፈው ነገር አንዳችም የለም። የሚሻለን የወንድሞቻችንን ህዝብ እውን ማድረግ ነው። ስለሆነ ያጋጠመን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥረት በመውጣት ከማቅ ወደ ግምጃ ከምንሸጋገርበት ቀን ደረስ። ይኸው ዛሬ እናንተው ፊት ግምጃ ደርሰን መቆም ችለናል። እንኳን ደስ አላችሁ።
አቶ ተመስገን ለኢትዮጵያ ብሔር ብሔረሰቦችና ህዝቦችም ጥሪ አቅርበዋል። በየክልላችሁ የሚኖረውን ወንድም የሆነውን የአማራ ህዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ በማለት
የአማራ ህዝብ ከጥንት ጀምሮ ተጋብቶና ተዋልዶ እንደ ተፈራ አንዳ በሁሉም ተጋምዶ የሚኖር ህዝብ ነው። ለነዛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ሲሆን የአማራ ህዝብ በየአካባቢያቸው የሚኖረው አንድም ሀገሩ ስለሆነ እንደ ኢትዮጵያዊነቱ፣ በሌላ በኩል ደግሞ እናንተም ወንድሞቹና እህቶቹ ስለሆናችሁ እንደ ትናንቱ ነገር ማብራት ተሳፋችሁ በፍቅር እንድትኖሩ በመካከላችሁ የሚገባውን አመኬላ ጊዜ ሳትሰጡ እንድትነቅሩ እያሳሰብ ከእናንተ በላይ ስለ እናንተ መስተጋብር የሚያውቁና የሚረዳ የሌለ መሆኑን ተረታችሁ በቆየው የኢትዮጵያዊነት ጨዋና መንፈስ ስሜት በሰላም እንድትኖሩ ጥሜን አቀርብላቸዋል።
ርዕሰ መስተዳደሩ አክለው ለክልሉ ምሁራን፣ ወጣቶች፣ አርሶ አደሮችና ለሌሎች የህብረተሰብ ክፍሎች እንዲሁም መላው የኢትዮጵያ ህዝብ ከጎናቸው እንዲቆም ጥሪ አቅርበዋል። በዚህ ምሽት በቀደምት የአማራ ህዝብ ታሪክ ላይ የሚያጠነጥን ተውኔት የቀረበ ሲሆን በጭፈራ የታጀቡ ባህላዊ ሙዚቃዎች ቀርበዋል። የአዲስ ዓመት ማብሰሪያ ርችት ተተኩሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። አንድ ሁለት ደቂቃ ረፍት ልትሰጪ ትችያለሽ እያለኝ ነው ንጉሱ ታምሬ። የመስፍን አበበን ሙዚቃ ይዟል። I'm not afraid of the dark.
ማን ከረኝ ምን ላፍጠባል
መስናበበ ነበር ያዘመልን ንጉሱ ታምሬ እናመሰግናለን ስለምርጫው። አሁን ከመስናበታችን በፊት ማጠቃለያ ዜና ካዳነች።
ዩናይትድ ስቴትስ የዋይት ሃውስ ቤተ መንግስት አቆይቶት የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለኡክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሃውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንታገን ለኡክራይን ወታደራዊ ኃይል እንዲሰጥ፣ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። ለዩናይትድ ስቴትስ ፕሬዝዳንት ለመወዳደር በሚያካሄዱ ዘመቻ ቀዳሚ ቦታ ላይ ያሉት 10 ተወዳዳሪዎች ትላንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፐብሊካዊ ፕሬዝዳንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቢ ሕግ የነበሩት የካሊፎርኒያ ሴኔተር ካሚላ ሃሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ በማለት ነቅፈዋል። በሁለት ዓመታት ተኩል የፕሬዝዳንትነት ጊዜያቸው ወቅት 12,000 የሚሆኑ ውሸቶች ተናግረዋል ብለዋል። የአየር ንብረት ለውጥ አክቲቪስቶች የለንደኑ ሂትሮ አይሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰው አልባ አይሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፉ የአይሮፕላን ማረፊያ ዛሬ ክፍት ሆኖ ውሏል።
ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ባሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
አዳነች ፍሳዬን አብረናችሁ ስለቆያችሁና መሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሩ።
በዚህ የኩኩ ዜማ ወደ ትግርኛ ቋንቋ ስርጭት እንሸኛችኋለን። ሰላም ደሩ። Tell me to come.